ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ረመዳን ኡመር ይባላለሁ። አም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል፣ እዚህ ያሉ በጠቅላላ ይመጣል።
የሐረሪ ሴቶች በአደባባይ የሚደምቁበት ዘመናትን ያስቆጠረው የሸዋሊድ በዓል ከሰሞኑ ተከብሯል። አከባበሩን የሚቃኝ መሰናዶ በምሽቱ ይቀርባል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ በምስልና ድምፅ ቅንብሩ አብሮን ይቆያል። አብራችሁን አምሹ። የሐረሪ ሴቶች በአደባባይ የሚደምቁበትን ዘመናትን ያስቆጠረ የሸዋሊድ በዓል በመዝሙር በጭፈራና በዳንስ ከሰሞኑ አክብረዋል። የዘንድሮው በዓል ከሶስት ወር በፊት በዩኔስኮ የማይዳሰስ ቅርስ ሆኖ ከተመዘገበ በኋላ የተካሄደ ነው። ሸዋሊድ በሐረሪ ክልል ብቻ ሳይሆን ከሌሎች የአገሪቱ ክፍሎችና ከውጭ ሀገራት ጭምር የመጡ ታዳሚዎች ተሳትፈውበታል። አዲስ ቸኮል ቀጣዩን ዘገባ ልኮልናል።
በኢትዮጵያ ምስራቋ ክፍል የምትገኘው የሐረር ከተማ ነዋሪዎች ከሌሎች አካባቢ የመጡ የክልሉ ተወላጆችና የአጎራባች ክልል ነዋሪዎች አመታዊውን የሸዋሊድ በዓል ማክሰኞ ሚያዝያ 8 2016 ዓ.ም ምረት ከምሽቱ 2 ሰዓት እስከ ንጋት በዘለቁ ትርኢቶችና ልዩ ልዩ ኳኖች አክብረውታል። ሸዋሊድ ከሃይማኖታዊነቱ ይልቅ ባህላዊነቱ ያመዘነ ክብረ በዓል ነው። ይህንኑ በዓል ለመመልከት ከጅቡቲ የመጡት ሐጂ አብደላ መሐመድ ብዙ ነገር እንዳስደሰታቸው ይገልጻሉ።
ትላንትና ነው እዚህ የመጣው።
ለመጡ
ሐረሩን ለማየት በጣም 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 ቆንጆ 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 በጣም ንጽህናው ምን በጣም ያስደስታል። እንደዚህ አልመሰለኝም።
ከጅጅጋ የመጣው ጎብኚ በአከባበሩ እንደተደሰተ ገልጾልናል።
አሽሮ ሁሴን ይባላል። በጣም ለየት ያለ ነው። ከበፊቱ የተለየ ነው። በጣም አደባባዩ በጣም ደስ ይላል።
ምን የተለየ ነገር?
በጣም ብዙ ነገሮች ተመጭቀው ብቻ ብዙ ለውጦች አሉ።
በቀደሙ ዘመናት በሸዋሊድ አከባበር ወቅት ሴቶች አቂጦ አደባባይ የሚወጡበት ብቻኛ በዓል ስለነበረ እንደመተጫጫ በዓልም ይታይ ነበር። የቢሮ ተወላጅ የሆኑና ለአባራት አመታት ኖራቸው በአሜሪካ ያደረጉ እንግዳም ይሄንን ያረጋግጣሉ።
ረመዳን ኡመር ይባላል። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል፣ እዚህ ያሉ በጠቅላላ ይመጣል። በጠቅላላ ያከብረዋል።
ከውጭ ሀገርም
ይመጣሉ። አዎ እኔ ከአሜሪካ ነው የመጣሁት። በቅርቡ በጣም ሰፍቷል። አሁን ድሮ እንዳልከው መተጫጨት ወንድና ሴት የሚገናኝበት ቦታ ነበረ። አሁን ግን ስታየው በጣም ሰፋ፣ ከዛም በላይ ሆነዋል። አሁን
ጓደኛቸውን በአንጻሩ በእርሳቸው የልጅነት ዘመን የነበረው አከባበር ከአሁኑ የተወሰነ ልዩነት እንደነበረው ያስታውሳሉ።
ዮሴፍ ይባላሉ። አሁን አከባበሩ የተለየ ነው።
በምን ይለያል?
ድሮ ጉረምሳና ልጃገረድ ብቻ ነበር የሚወጣው። ያኔ ከፈለካት ምርጫ አለ ሙሽራ ለማግባት ያኔ ፈለጋ ነበር የምንወጣው። አሁን ተሻሽሎ ሌላ ነገር ነው። እሱ ቀርቷል። ድሮ እንደዛ ነበር። ሁሉም ጉረምሳ ይወጣል። ያኔ ቀን ነበር። አሁን ማታ አረጉት እንጂ ቀን ታያታለ። ገና ጮኛ ሄዱን ብለ ለባለቤት ብለን እነሱ ጮኛ ይጨርስ።
ሸዋሊድ ከሶስት ወር በፊት በዩኔስኮ የማይዳሰሱ ቅርስ ተብሎ የተመዘገበ ሲሆን በዚህ ደስተኛ መሆናቸውን የገለጹልን የበዓሉ አክባሪ ልጃገረዶች በዓሉ አስቀድሞ ይታወቅበት የነበረው የመተጫጫ በዓልነቱ ግን በዚህ ዘመን ጎልቶ የሚታይ እንዳልሆነ ነው የሚናገሩት።
ስሜ ሪማዲል ይባላል። የመጣሁት ያው ከሐረር ከሻብር ሰፈር ነው።
ስሜ ደስሜ ወልደ ሐሚድ ይባላል። እኔም ያው ሐረር ከተማ ነዋሪ ነኝ።
በጣም ደስ ብሎኛል። ያው ስሜቱን የምር በምን እንደምገልጽልህ አላውቅም። በጣም ደስ የሚል ስሜት ነው እና በጣም ነው የሚያኮሩኝ። ሁሉ ጊዜ የሚያኮሩኛል። አሁንም እኮራባቸዋለሁ።
እኔም ያው ደስ ብሎኛል። ኩራትም ይሰማኛል። ዩኒስኮ ላይ ስለተመዘገበች ደስታ ይሰማኛል። ኩራትም ይሰማኛል።
ሸዋሊድ ባህረር ከተማ የሚኖር ሌሎች ብሔሮችም በጉጉት የሚጠብቁትና የሚያከብሩት በዓል ነው።
ወይዘሮ አለም ሸት ይባላለሁ። ከሀረር ገነ ክትፎ ቤት።
የሀረር ከተማ ኗሪ ነው?
አዎ፣ ከአርባ ዓመት በላይ ኖርኩ ነኝ። በጣም ለየት ያለ ነው የዘንድሮ። በጣም ለየት ይላል።
በምን ይለያል?
በአቀራረብ፣ በጸጥታ፣ ሁሉ ነገር የተሟላ ነው።
ሁሉም በባለቤትነት እያከበረ ነው።
ሁሉም ህዝብ አብሮ እያከበረ ነው ብዬ እላለሁ፣ ከኔም ጨምሮ ማለት ነው።
ፈቲ አብዲ ይባላለሁ። አሁን ያየሁት በጣም 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 የተለየ ነገር ነው። ምስባልት ላይ ራሱ እንጀራ አንጥፍ የምትበላበት ደስታ ነው ያየሁት። አሁን ያየሁትን ፍቅር ማለት ነው። በስንት ጊዜ አይቻለሁ የሸዋሊድን በዓል አከባበር። አሁን ያየሁት አከባበር በጣም በጣም የተለየ ነው።
ምኑ ነው የተለየው?
የተለየው በቃ የህዝቡ ፍቅርና የህዝቡ ብዛቱ።
ከሌሎች ክልሎች የተጋበዙ ብሔር ብሔረሰቦችም በበዓሉ ላይ ይሳተፋሉ። የእስልምና እምነት ተከታዮች ከቅዱሱ የወርሃ ረመዳን ጾም በኋላ እንደ ፍላጎታቸው በተጨማሪ የሚጾሟቸው 6 የወርሃ ሸዋል ቀናት ሲጠናቀቁ የሚከበረው በዓሉ ባለፈው ታህሳስ ወር በዩኔስኮ የማይዳሰስ የሰው ልጆች መንፈሳዊ ቅርስ ተብሎ ተመዝግቧል። ምዝገባው እንዲሳካ ድጋፍ ላደረጉ ሁሉ በዘንድሮ የበዓሉ አከባበር ላይ ክልሉ ምስጋናውን አቅርቧል። የዩኔስኮ የእውቅና ምስክር ወረቀት የተሳተመበትን ቢልቦርድ የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የቱሪዝም ሚኒስትሩ አምባሳደር ናኒስ የጫልና የክልሉ ርዕሰ መስተዳድር አቶ ወርድ በድሬ እንዲሁም ሌሎች የክልልና ፌዴራል ባለስልጣናት መርቀውታል። ዓለም አቀፍ እውቅናው የክልሉን ቱሪዝም ለማሳደግ እንደሚያግዝ ርዕሰ መስተዳድሩ አቶ ወርድ በድሬ ተናግረዋል።
የሸዋሊድ ክብረ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ለሀገራችንና ለሕዝባችን ትልቅ ድል ነው። ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ይሆናል።
በሐረሪ ክልል በልዩ ድምቀት የሚከበረው የሸዋሊድ በዓል በስልጤና በአንዳንድ ጉራጌ ተወላጆችም ዘንድ መጠነኛ ድግስ በማዘጋጀትና ከወዳጅ ዘመድ ጋር በመጠያየቅ ይከበራል። የሸዋሊድ በዓል በሐረሪ ክልል ከ600 ዓመታት በፊት አንስቶ መከበር እንደጀመረ በቀደሙ ዘገባዎች ያነጋገርናቸው የክልሉ አመራሮች ገልጸውልናል። አሜሪካ ድምጽ ሬዲዮ፣ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል ደግሞ ገብረ ሚካኤል ገብረ መድን ከአንድ የስነ ጥበብ ችሎታውን ለሌሎችም መጥቀሚያ እያደረገ ስለሚገኝ ወጣት ጋር ያደረገው ቆይታ ይቀርባል። ወደ ዝግጅቱ እናመራለን።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ተወልጄ ያደኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፌያለሁ። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ደጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 አመሰረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 ዓመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን ህይወት ምን ማለት እንደሆነ ወጣትነት በምን እንደሚፈተን ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ውስጥ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደርጋል የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔ ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው፣ የስዕል ተሰጥኦ ይጠይቃል። እኔ ደግሞ ከልጅነቴ ጀምሮ በጣም የስዕል አፍቃሪ ነኝ። የስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና ኦልሞስት 4 ዓመት እየጠጋ ነውና በዛን ጊዜ ነበረ በቲቪ ነው ያየሁት መጀመሪያ ይሄንን የከረጠበት እና ለነቀ ስዕልን በእስራስ በብሩሽ ለተለያዩ ነገሮች ሞከር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ በዚህ አጋጣሚ በሚስማር መሰራት መቻል መስቀ በጣም የተደነኩትና ለምን ራሴ አልሞክረውም እንዴ በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች ቁሳቁሶች የሚወጡበት መንደር ነው የኢንዱስትሪ መንደር እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞከረውም ለምን ውስጥ ያለው ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ እቃዎችን መጠየቅ ጀመርኩኝ ሰዎችን ይሰጡኝ ጀመረ ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ እንዳልኩ በሰዎች ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር በጣም ያ ደግሞ በጣም ተነሳሽነት ፈጠረብኝ ምናልባት የመጀመሪያ ስራዬ ላይ ሰዎች አይተውኝ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበር በዛው ቀጠልኩ ራሴን አበረታት ጀመርኩ ቤተሰብ ጋር በጣም ያምራል እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተውንጂ አንቴንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ተባውበት
አሁን ከሳልካቸው ስዕሎች ወይ ተሰራቸው የክር ጥበብ ስራዎች ተለያዩ ስዕሎችን ያያየን ነውና ስራህ ምን ያህል እየተዋወቀ ነው ምን ያህል እያደገ ነው
ምናልባት አነሳሴ ዛሬ ለደረስኩበት ደረጃ ትልቅ ነገር ነው ገንዘብን ፈልጊ አልጀመርኩትም እንዳልኩ ስራ ፈልግ ነበር በተመረኩበት ሙያ ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘ ነገር ቀጥታ ወጣ ሽያጭ አትፈጽምምና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበር እቃውን መገዛበት ማቴሪያል አልነበረኝ ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ኪስም ያደርጉኛል ይሄንን ብጨምርበት ይሄ ቢቀር ይስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው ምናልባት አንዳንድ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገሰውኝ የሚሄዱትና አሪፍ ገበያ አለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራዋቸው የሰራውት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነኝ
ይሄ ስራ ራስህን ምን ያህል ለውጥሃል ምን ለውጣየህ እዚህ ስራ ከተሰማራህ በኋላ
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ ያው ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት በደንብ ደግሞ አግዙኛል እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንዲቀበል ያለውበት ደረጃ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ ይነገሩኝ በቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አልቀረውም ቤቴ ውስጥ ብቻ አይደለም የሞከርኩት እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው እኮ ነገር ለራስህ የሰጣቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው እነተም ይችላልው እነተም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያን መልእክት ባይቀመጡ ይሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ነው ያለነው በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ይያስባሉ እና ራሴን በደንብ አግኝቼበታለሁ እንዳልኩን በዜሮ ኢኒሻል ነው የተነሳሁት ለሶስት አመታት ያህል ትንሽ ተቸግሬ ነበር ሰዎች ወደኔ ለመሰልጠን ቢመጡ ልጬ ነበር ይዘለኩት ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብረው ይሰራሉ እነዚህ ልጆች አምነውብኝ ነው የመጡት ብዙ ነገር ያሳየናል ብዙ ነገር ያስተምረናል እሱ ህይወቱን ለውጣል እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለው ነገር ለማውጣት ነው ሁሉ የሚሞክረው አብረው እየሰሩ አብረን እንድንለውጥ ከነሱም ደግሞ አዳዲስ ሐሳቦችን ሰማለሁ ሁሌም ኦፕን ነኝ እነሱም የኔን ሐሳብ ይቀበሉኛል በዚህ መንገር ነው እየቀጠም ያለነው ያው ሳይኖረኝ ነው የጀመርኩት ቢኖረኝም ባይኖረኝም አላቆምም ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሆነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ የራሴ ገንዘብ አያያዝና ራስ ላይ በደንብ መስራት እንዳለብኝ አቃለሁ እየሰራው ነው ራሴ ላይ ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ
በጣም ነው አመሰግናለሁ ጥሩ ቆይታ ነበረን ዳግም መልካም ስራ እንመኝልሃለሁ
እኔም በጣም ነው አመሰግናለሁ
ካቢና ቪኦኤ ከአሜሪካ ድምጽ ቀጥላለሁ። ፉዬ ገላ በወጣቶች የተመሰረተ የግብርናና ጤናን እንዲሁም ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። ከተቋሙ አጋር መስራች ጋር ያደረግነው ቆይታ በመቀጠል ይቀርባል። አስቀድሞ ስለ ድርጅቱ ስያሜ መነሻ ይነግረናል።
ፉዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። ፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይና መስፋት ጸባይ ያለው ተክል አይነት ፈረንጅት ዳንጂና አይነት ቢሉት ማለት እኛም ፉዬ ገላ ብለን ራሳችንን እንትን ያለ ሶ እንደ አንድ ሳይድ ዊ አክት አስ ስታርታፕ አግሪጌተር ተራባቸው አራት ኤሪያዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን፣ በጣም ደግሞ በጣም ስፔሻላይዝ እናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ሳሳፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን የሚያደረግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀመጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀረብ ብለህ አንተም ጠቅሰኸዋል ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለን ተከስተ አድርገዋል በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግሬ ነበር። የተወሰኑትን እስቲ ንገረን። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን እኛም እንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሐሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራስ ሴክሽን አለ። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደግም ግን አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ከህይወት የሚማርበት መሳሪያ ሆኖን ያገኛል። ሶ እኚህ ሪል ወርልድ የሆኑ ክስተቶችን ዲሳይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ይሰማል ከጂአይዜድ ፈንድ ተደርጎ ኦልሞስት ባለፉት 2 አመታት እየሰራን ያለ ነው። አንደኛው ፕሮጀክት እንት ነው ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ሩቅ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህ ወጣቶች ምናሳድገው ተብሎ ነው ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ 2 አመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው አፕም አለው ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድነው ያደረግነው እኛ ጌም ነው የሚመስለው ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው ትምህርት እየቀሰሙበት ነው ጋር የሚመጣው ሰርቲፊኬት ይሰጣቸው። አሁን እንደዚህ አይነት መሳሪያዎች አሉ የሰራናቸው ለገበሬዎች ደግሞ እነሱ ገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም ይመስሉ ግን ስለ ምርት ዘር አጠቃቀም ስለ መች ታረስ መች ታጭድ እንዴት ነው አረም መለየት የሚችሉት እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲቺንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ አስተሳሰብ ፖይንት ኦፍ ቪው እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በሰብአዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስቲ በትክክል
መላ ደግሞ ፍየል ገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። 10ኛ ክፍል ከ10 ሲደመር 1 10 ሲደመር 2 ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። ለነዚህ ተቋማት ኤቲቪት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ የመጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤቶች ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት ያደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒ የሚባል ኢራናዊ እና በካናዳ ኤድፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሐሳብ ኦኬ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪው ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? ባዮስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢሳፈል ዲጂታል አፕሊኬሽን ነው ታብሌት ላይ የሚጫን አፕሊኬሽን ነው ለአስተማሪዎቹ ታብሌት ላይ ነው የሚጫነው። one of the most successful kind of projects which are marketing now so which them and mala game below online they can actually for free መጫወት የሚችሉት ጌም ነው።
ዳግማዊ ከመለያየታችን በፊት በስካሁን ብዙአችሁ የገጠማችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ ማለት ለአድማጮች ብታጋራል?
እንዳልነው ለባለፉት 5-6 አመታት በመሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ያው ጌም ማለት ጊዜ ማጥፊያ ነው ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያለው እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን the past 2-3 years አሰራናቸው የአዌርነስ ክሬሽን ስራዎችና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኢኮኖሚ ባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስና ጌምስ ላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚካናወኑ ኦልሞስት ሁሉም ኮንሰርቶች ላይ we have like our awareness creates ምናረጋባቸው ቡዞች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋም መንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ያደርግ ነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄና የሚያጋጥሙን የስፔሻሊ ካዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማይ በድሉ። ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሐሳብ ስለአጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፕፉሊ በሚቀጥለው ደግሞ አድርገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን።
በመቀጠል ደግሞ ኤደን ገረመው ግብጽ በሰው $5,000 እያስከፈለች የፍልስጤም ስደተኞችን እየተቀበለች ነው ስለሚለው ጉዳይ ያጠናቀረችውን ዘገባ ታስተማናለች።
የፍልስጤም ጋዜጠኛ የሆነችው ኢትማድ አቡታህን በካይሮ በሚገኘው መኖሪያ ቤቷ ውስጥ ተቀምጣ በየሰዓቱ በጋዛ የሚደርሰውን ጥፋት በቴሌቪዥን ተከታተላለች። የ23 ዓመቱ ብቸኛ ልጇ ሞሜን በፍልስጤም ግዛት ውስጥ እንደተሰቃበት ይገኛል። በቅርቡ ኔትወርክ ከመቋረጡ በፊት በአጭር የቪዲዮ ጥሪ ልጇ በህይወት መኖሩን አረጋግጣለች። ኢትማድ ራሷ ታማሚ ናት። አሁን ታዲያ ልጇ በህይወት እንዲሰርፍላት ማህበረሰቡ ገንዘብ እንዲያዋጣ እየጠየቀች ነው።
انا اساعده اني اطلعه من الموت هو يساعدني
تجدياو እንዲያመል ተረዳዋለሁ። እሱ ኖረልኝ ማለት ያለብኝን ችግር አብረን እንፈታቸዋለን ማለት ነው።
ከጋዛ ማምለጥ ማለት ቀላል ነገር አይደለም። ግብጽ በራፋ ድንበር በኩል የፍልስጤም ስደተኞች እንዳያጥለቀልቋት በመስጋት ድንበሩን ዘግታለች። ነገር ግን ገንዘብ ብዙ ነገር እንሰራል። በጥቅምት ላይ የእስራኤል ሐማስ ጦርነት ከተነሳበት ጊዜ አንስቶ በግብጽ ሐላይ ተሰኘ አንድ የጉዞ ወኪል ብቻ ፍቃድ በመቀበል ከጋዛ የሚገቡ ስደተኞችን እያስተባበረ ወደ ግብጽ ያስመጣል። ይህ ተቋም በግብጽ ያለም አቀፍ ትብብር የውጭ ንግድና ግንባታን ጨምሮ በተለያዩ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ሚና ባላቸው የንግድ ስራዎች የሚታወቀው በካይሮ የሚገኘው ኦሪጋሚ ኩባንያ ቅርንጫፎች መካከል አንዱ ነው። ሐላ የተሰኘው ይኸው የጉዞ ወኪል ከጦርነቱ በፊት ከነበረው የክፍያ አሃዝ 14 እጅ አሳድጎ ነው ገንዘብ በመቀበል ላይ የሚገኘው። $5,000 ለአዋቂ ፍልስጤማውያን፣ $2,500 ደግሞ ለህፃናት። አብዛኞቹ ፍልስጤማውያን ቤት ንብረታቸውን ካጡ በኋላ በተለይ አሁን ላይ ይህንን ገንዘብ መክፈል አይችሉም። ብዙዎቹም የወዳጅ ዘመድ እርዳታ እየለመኑ ነው። በኢንተርኔት ላይ ገንዘብ እንዲዋጣላቸው ዘመቻ በማድረግ ለእርዳታ የሚማጸኑም አሉ። በካይሮ ህክምና የሚያጠናው መሐመድ ራኢድ ለስድስት ቤተሰቦቹ ገንዘብ እንዲዋጣ በኢንተርኔት ላይ ዘመቻ ከጀመሩ ሰዎች መካከል አንዱ ነው።
ስኬታማ ሆኜ ትምህርቴን ከቀጠልኩ ቤተሰቦቼ በዛ ሲደሰቱ ማየት ሻለሁ። እነሱ እዚህ አብረውኝ ካልሆኑ ጥረቴ ሁሉ የማደርገው ሁሉ ባዶ ነው።
የአሜሪካ ድምጽ ሐላ የጉዞ ወኪልን ለቃለ መጠይቅ ቢጋብዝም ተቋሙ ፍቃደኛ ሳይሆን ቀርቷል። በካይሮ የሚገኘው የአረቦች የሰብአዊ መብት ተቋም ሐላ የጉዞ ወኪል 40% የሚሆኑ ፍልስጤማውያን ድንበር ተሻግረው እንዲገቡ በማድረግ ያግዛል ሲል አስታውቋል። ተቋሙ አክሎም ይህን የጉዞ ወኪል ከስደተኞች መከራ ገንዘብ እያተረፈ ነው የሚለው ክስ የእስራኤልን ጥፋት ለመሸፈን ተብሎ የሚደረግ ነው ይላል። አላ ሻልባ የአረብ የሰብአዊ መብት ተቋም ተወካይ ናቸው።
የዚህን ማህበረሰብና የዚህን ሀገር የሚደነቅ ጥረት እናመሰግናለን። ራሳቸው የኢኮኖሚ ችግር ውስጥ ሆነው ነገር ግን እርዳታ እየለገሱ ነው።
ምንም እንኳን በካይሮ ተቃዋሚዎች መንግስት በጉዳዩ ላይ የፖሊሲ ማሻሻያ እንዲያደርግ በሰላማዊ ሰልፎች በተደጋጋሚ ቢጠይቁም የግብጽ መንግስት ግን የራፋህ ድንበር እንደማይከፈት አስታውቋል። ካለበቂ ምግብና መጠለያ እንዲሁም ያለምንም ገንዘብ አብዛኞቹ ፍልስጤማውያን ይህንን አስከፊ ጦርነት የሚያመልጡበት አማራጭ ሳይኖራቸው በጦርነት ውስጥ ታስረዋል። ለሄነሪ ሪጅዌል ዘገባ አይደን ገረመው ዋሽንግተን ዲሲ።
ابرا አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ። መልካም ጊዜ።